ክቡራትና ክቡራን እንኳን ወደ ሲምባ የውይይት መድረክ መጣችሁ። ከዚህ ቀጥሎ ከታሪክ ማህደር ዲሞክራሲያ ቁጥር 1 ሐምሌ 11 ቀን 1966 ዓመተ ምህረት የተጻፈውን እናቀርባለን። ርዕሱም አለባብሰው ቢያርሱ በአረም ይመለሱ። በየካቲት ወር የፈነዳው የህዝቡ ትግል እነሆ እንደቀጠለ ነው። ትግሉ በኢትዮጵያ ፖለቲካ አዲስ ምዕራፍ ከፍቷል ማለት ይቻላል። በረጅሙ የኢትዮጵያ ታሪክ ህዝቡ ለመጀመሪያ ጊዜ በፖለቲካ መድረክ ብቅ ብሏል። ይህ እንቅስቃሴን ታላቅ የሚያሰኘው የኢትዮጵያ ህዝቦች ከዚህ በፊት ካካሄዷቸው ፖለቲካ ትግሎች ሁሉ ልዩ የሚያደርጉት አንዱ በትግሉ የተካፈለው ህዝብ ብዛትና ስፋት፣ ሁለት ትግሉ በግልጽ መደባዊ መልክ ይዞ መውጣቱ፣ ሶስት የቀረቡ ጥያቄዎች አይነትና ትግሉ ያሳያቸው ለውጦች ናቸው። መጀመሪያ በትግሉ የተካፈለው ህዝብ ስፋት የተመለከተን እንደሆነ ከዚህ በፊት በኢትዮጵያ ታሪኳ ታይቶ በማይታወቅ መልክ ህዝባውያንና ዲሞክራሲያውያን ኃይሎች በሞላ ማለት ሰራተኛው፣ ወታደሮች፣ ገበሬዎች፣ ተማሪዎችና አስተማሪዎች፣ ስራ አጦች፣ ዝቅተኛ የመንግስት ሰራተኞች፣ ጡረተኞች፣ ሴቶች፣ ድሃ ቄሶች፣ የተጨቆኑትን ሃይማኖቶች በመወከል እስላሞች በየመስመራቸውና በአንድነት ሆነው ዲሞክራሲያውያን ጥያቄዎች ያቀረቡበትና ለዚህም እንደየችሎታቸው የታገሉበት እንቅስቃሴ ነው። እነዚህ ዲሞክራሲያውያን ኃይሎች ሁሉ የየክፍላቸውን ችግሮች ከመዘርዘርና ችግሮቻቸውን በአጭር ጊዜ እንዲፈቱ ከመጠየቅ አልፈው ህብረተሰብን በአጠቃላይ የሚመለከቱ ዲሞክራሲያውያን ጥያቄዎችን አቅርበዋል። መሬት ላራሹ፣ ነጻ ምርጫ ይደረግ፣ የሀሳብና የጽሁፍ ነጻነት ይኖር ብለዋል። እያንዳንዱ የህብረተሰብ ክፍል የደረሰበትን ግፍ በተለይ ይህንን ወይም ያንን የሚመለከተው ሳይሆን ሰራተኛውን፣ ገበሬውን፣ ወታደሩን፣ ተማሪውንና አስተማሪውን ወዘተርፈ የሚያጠቃልል መሆኑን ተገንዝቦታል። እነዚህ ችግሮችም እንዲሁ የተፈጠሩ ወይም ከሰማይ ዱብ ያሉ ሳይሆን የበሰበሰው ባላባታዊ ስርዓትና የዚህ ስርዓት አገልጋይና የውጭ አገር ከበርቴዎች ጥገኛ የሆነው መንግስት የፈጠሯቸው መሆኑን ተረድቶታል። የችግሩ መፍትሄ መጀመሪያ ይህንን መንግስት መጣል፣ ስርዓቱን መደምሰስ መሆኑ ተሰምቶታል። የኢትዮጵያ ህዝቦች ከዚህ በፊት ብዙ ጊዜ የተጫነባቸውን የጭቆና ቀንበር ለመጣል በየበኩላቸው ጥረት ከማድረግ ያላረፉ መሆናቸው ቢታወቅም ልዩ ልዩ የህብረተሰቡ ክፍሎች በልዩ ልዩ ሙያ የተሰማሩ ላባደሮች በመተባበር ጥያቄዎቻቸውን በግልጽና በአንድነት ሲያቀርቡ፣ ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ ተባብረው ሲታገሉ ግን የመጀመሪያ ጊዜ ነው። ይህ የሚያሳየው በፈላጭ ቆራጭ ነጋሲ ስር የቀጠለው የባላባቶች ስርዓት በደሃና በሀብታም መካከል ያለውን ልዩነት አለመጠን አስፋፍቶ የኢትዮጵያን ሰፊ ገበሬና ሰራተኛ ሁሉ እፍኝ ለማይሞሉ ባላባቶችና የውጭ ከበርቴ አገልጋዮች የድካማቸውን ፍሬ እያስረከቡ ከአመት አመት እየተራቆቱ እንዲኖሩ በማድረጉ ሰፊው ህዝብ ኑሮ አንገፍግፎት፣ ረሃብና በሽታ ድንቁርና አሰቃይቶት፣ የኢትዮጵያ ህዝብ ትዕግስት የታወቀ ቢሆንም ከእንግዲህ አልችልም የሚያሰኝ ሁኔታ ላይ አድርሰውታል። ትግሉ ሲጀመር በግልጽ መደባዊ መልክ ይዞ ተነሳ። ሰራተኛው በባለ ካፒታልና የግል ካፒታልን ጥቅም ጠባቂ በሆነው መንግስት ላይ ተነሳ። ወታደሩ ጄኔራሎችና ሌሎች ከፍተኛ መኮንኖችን አስሮ የመደብ ወገኑን የህዝቡን ጥያቄዎችን ይዞ ቀረበ። ገበሬው ግፈኛ ባለመሬት እያባረረ መሬቱን ለማስመለስ ታገለ። ድሃ ቄሶች፣ ጳጳሳትና የቤተ ክህነት የበላይ ሹማምንትን ወርቆቻችሁንና ብሮቻችሁን ሸጣችሁ አካፍሉን ብለው አወገዙ። ሴቶች የተጨቋኝ ድምጻቸውን አሰሙ። የበታች የሆኑት የመንግስት ሰራተኞች የበላይ አለቆቻቸውን ስርቆትና ፍርደ ገምድልነት በመዘርዘር አጋለጧቸው። ግን የህዝቡን ትግል በደንብ ሊያቀናብርና ሊመራ የሚችል የተደራጀና በህዝብ የታወቀ ማህበር ባለመኖሩ ትግሉ ፍጻሜ ለመድረስ አልቻለም። ምንም እንኳን የፈላጭ ቆራጩ ነጋሲ ስልጣን፣ የታወቁት ሌቦችና ነፍሰ ገዳዮች መታሰር፣ አንዳንድ የህዝብ ጥያቄዎችን መንግስቱ እንዲቀበላቸው መገደዱ፣ ህገ መንግስቱ እንዲታደስ ተስፋ መሰጠቱ ትግሉ ያስገኛቸው መልካም ፍሬዎች ቢሆኑም እስካሁን የተገኘው የህዝቡን ችግር ሊፈታ አይችልም። በተስፋ ደረጃ ያለውም እንደማይወድም ምንም ዋስትና የለውም። የገዢው መደብ አባሎች የህዝብ ትግል ባልጠበቁበት ጊዜና ሁኔታ ስለመጣባቸው ለትንሽ ጊዜ ከተደናገሩ በኋላ በተለመደው ተንኮል የህዝቡን መሰረታዊያን ጥያቄዎች ወደ ጎን በማድረግ የህዝቡን ትግል በመሃላቸው ለነበረው የስልጣን ሽሚያ ቅራኔ መፍቻ የአንድ ቡድን መጠቀሚያ አድርገው ለማለፍ ይህ ነው የማይባል ጥረት አድርገዋል። አሁንም በማድረግ ላይ ናቸው። በዚሁም መሰረት መጀመሪያ ተማሪውና ሰራተኛው ሲነሳ በፖሊስና በወታደር አስወገሩት። ወታደሩ ሲነሳ አንዱን ክፍል ሌላው እንዲወጋ አዘዙት። እምቢ ሲል ወታደሩን በደሞዝ ብቻ ለመደለል ሞከሩ። ሰራዊቱን በማወዳበድና አንዳንድ አዋሎችን በመግዛት በለውጥ ስም የግል ጥቅም ግጭት ቂም መወጣጫ አደረጉት። በናስራት የሚመራው የመሳፍንቱ ቡድን በህዝቡ ዘንድ አይናቹ ላፈር የተባሉትን አክሊሉንና ጓደኞቹን ከስልጣን በማውረድና ለጥቆም በማሰር በቦታቸው ተተካ። ለህዝቡ ግን ይህ ለውጥ ነው ተብሎ ቀረበ። የዚህ ቡድን አፈቀላጤዎች የሆኑት አንዳንድ አውቋጥፊዎች፣ አጭበርባሪዎችና አንዳንድ በስብቀቱ የተታለሉ የዋሆች ለውጥ አለደም መፋሰስ ይያሉ በጋዜጣና በሬዲዮ ያስተጋባሉ። ይህ ቡድን በስልጣን ላይ ከወጣ በኋላ በጭንቀቱ ሰዓት ሁሉንም እሺ ነገፋታ ስጡኝ ያለ ለህዝብ በገፍ የሰጠውን ተስፋ መልሶ ለማፍረስ ዋና ስራው አድርጎ ያዘው። ጠቅላይ ሚኒስትሩ ይህንን በስራ የሚያውሉበትን ተንኮል ሲያውጠነጥን ሌላው ቀርቶ በየሳምንቱ በብዙ ሺህ የሚሞተውን የወሎ ህዝብ እንኳ ረሳው። ከውጭ አገር እርዳታ የደረሰው ህል ተመልሶ ለውጭ አገር ተሸጠ። የህዝቡን ጥያቄዎች ማፈኛ እንዲሆናቸው ከፍተኛ ብሔራዊ የጸጥታ ኮሚሽን የተሰኘውን ፋሽስታዊ የወንጀለኞች ጥርቅም አቋቋመ። ይህ ኮሚሽን ወታደር ሳይመርጠው በወታደር ስም ተወክሎ ወታደሩ ከህዝቡ ጋር በመሰለፉ ያገኘውን ተወዳጅነት ከህዝቡ ጋር በመጀመሪያ ለማግባቢያ ተጠቅሞ ኋላ ግን ጦር ኃይሎችን በማታለል ሀገር ልጠፋ ነው፣ ህብረት ሊወድም ነው፣ አንድነት ሊናጋ ነው፣ ጠላቶቻችን ድንበር ላይ አሰፍስፈዋል፣ ለውጥ ጠያቂዎች በውጭ አገሮች የተገዙ ናቸው ወዘተ እያሉ ህዝቡንና ወታደሩን ለመነጣጠል ሞክረዋል። ይህ ኮሚሽን የህዝቡን ጥያቄ ለማፈን ታሪክን ወደ ኋላ ለመጎተት እንዳልካቸው በስልጣን ኩርቻ እንዲደላደል የተቋቋመ በመሆኑ በቴሌ በአውራ ጎዳናና በመብራት ኃይል በከባድ መኪናና ሾፌሮችና በተማሪዎች ላይ የወሰደው እርምጃ በግልጽ አሳይቷል። በመጨረሻም የህዝብን ጥያቄዎች በኃይል አፍኖ ለማስቀረት እንዲቻል ቅልጥ ያለ ፋሽስታዊ ስርዓት መንግስትን አቋቁሞ በጦር ኃይሎችና በሲቪሎች መካከል የሚታዩትን ዲሞክራሲያዊ ኃይሎች ለመልቀም እንዳልካቸው ከቀሩት የሌብነት ጓደኞቹ ጋር መጨመሩ የማይቀር ነውና ኮሚሽኑ ሳይመረጥ እንዲቀር ለማድረግ ህገ መንግስት አልፎ የጠቅላይ ሚኒስትር ምርጫ በዲሞክራሲያዊ መንገድ ከተካሄደ እንዳልካቸውም ሆነ ሌሎቹ መሳዮች ሌቦች የመረጣቸው አለመኖሩ ግልጽ ነውና ስልጣን ላይ ለመቆየት ህገ መንግስት የሚታወጅበትን ጊዜ ለማራዘምና ከተቻለም ለማስቀረት የአስቸኳይ ጊዜ አዋጅ ለማወጅ ሲዘጋጁ አዲሱ የጦር ኃይሎች እንቅስቃሴ አጨናገፋቸው። እንዳልጋቸውና ጓዶቹ ከዚህ በፊት በጦር ኃይሎች መሃል የእርስ በርስ ጥላቻ በመፍጠር ለምሳሌ አየር ኃይልና አየር ወለድ፣ በጦር ኃይሎችና በሲቪሎች መካከል አለመተማመን በመፍጠር አንዳንድም ባለሥልጣኖች በመግዛት የህዝብን ጥያቄዎች ለማፈን የታሪክ እርምጃን ለመግታት የኢትዮጵያን ህዝብ እነሱ ከጣሉበት የድህነትና የድንቁርና አዘቅት እንዳይወጣ ለማድረግ ሙሉ ጥረት እንዳደረጉ ሁሉ ለወደፊትም እንዲሁ የሚቻላቸውን ጥረት ሁሉ ማድረጋቸው አይቀርም። የመደብ ትግል ስለሆነ ከግለሰቡ ደግነትና ክፋት በላይ ነው። የህዝቡ ደህንነት የነሱ ጥፋት፣ የነሱ ክፋት ደግሞ የህዝቡ ደህንነት ነው። አሁንም እንዳልካቸው የጦር ኃይሎች አዲሱ ደርግ ስለያዘበትና ፋሽስታዊ መንግስት የመቋቋም አላማውን ስላከሸፉበት ጎጃም ተነሳ እያለ ማስፈራራት ጀምሯል። ጎጃም ምን አግኝቶ ለማን ብሎ ነው የሚነሳው? የነ እንዳልካቸው ኃይላቸው ስልጣናቸውና ገንዘባቸው እንደሆነ ሁሉ የህዝቡም ኃይሉ አንድነቱና ቆራጥነቱ መደራጀቱ ነው። በአሁኑ ሰዓት የጦር ኃይሉ እነ አስራተና እነ እንዳልካቸው በአብይ አስተናጋጅነት የጣሉበትን ደንቃራ ተራምዶ በማለፉ ጥቃቅን የሆኑትን የእርስ በርስ አለመግባባት አስወግዶ እንደገና ሌላ እንቅስቃሴ በማካሄድ ላይ ነው። ደርጉ በሰጠው መግለጫ መሰረት አላማው የህዝብን ፍላጎት ለማርካትና የሀገሪቱን ጠላቶች ለመበቀል ነው። በደርጉ አባባል እንቅስቃሴው በህዝብ ፍላጎትና ምኞት የተመሰረተ ነው ተብሏል። ህዝቡ እና አስራተ ካሳና የቀሩትን በህዝቦች በወንጀል ማህበረተኝነቶቻቸው ጋር ሲደመሩ እንደሚደሰት ግልጽ ነው። ገና ያልተያዙትም እንዲያዙ የጧት ማታ ጸሎቱ ነው። ግን በየሁለት ወር እየተነሳ ደርዘን ደርዘን ሌባ ማሰር ብቻ የዛሬ አራት ወር የቀረቡትንና ገና መልስ ያላገኙትን የህዝብ ጥያቄዎችን ይፈጽማሉ ማለት አባይን በጭልፋ እንደሚባለው ይሆናል። አክሊሉ ቢሄድ በሞላጭነት የማይተናነሰው እንዳልካቸው ወንበሩን ተረክቧል። እንዳልካቸው የአክሊሉ ጽዋ ቢደርሰው የባላባታዊ ስርዓት ከፈልፈላቸው ተኩላዎች የማወናበድ ችሎታው የላቀው ተመርጦ ይተካል። ግለሰቦችን ማሰርና መለዋወጥ ብቻ ለተራው ህዝብ ክሩማን እንጀራ አያክልለትም፣ ምጣዱንም አያሰፋለትም። ድመተን እንዳለችው ሺ ቢታለብ ያው ገሌ ነው። ሰው ሲወገድ ሰው ስለሚተካ ስርዓቱን ከመሰረቱ ፈንቅለው ካል ገነደሱ በቀር የገዡ መደብ ገዥነቱን በዝበዛውን ህዝብ መፍጀቱን ማታለሉን የኢትዮጵያ ህዝብም ተገዥነቱን እንዳቀፈ መክረሙ ነው። ማለትም የመሬት ስሪት ካልተስተካከለ አስራት ወይም መስፍን ቢያዝ ሌላ አስራት ሌላ መስፍን ደና ደና መሬት እያየ ገበሬን መጋፈፉ አይቀርም። አክሊሉ ቢያዝ ኢኮኖሚያችንን በውጭ ከበርቴዎች ካፒታል ቁጥጥር ስር መሆኑ ካልቀረ ለገንዘብና ለስልጣን ድጋፍ ሀብታችንና የሰራተኞቻችን ጉልበት በጣም ዝቅተኛ በሆነ ዋጋ ለውጭ አገር ከበርቴዎች አሳልፎ የሚሰጥ ሌላ አክሊሉ ይተካል። ህግ አስፈጻሚና የፍርድ ቤቶች ስልጣን ካልተለያየ ሁለቱም በህዝቡ ቁጥጥር ስር ካልዋለ አበጀ ደባልቅ ቢታሰር ሌላ የሚያስንቅ በጉቦ የሚበለጽግ አበጀ ይተካል። ለዚህ ነው የግለሰቦች ለውጥ ችግሩን አይፈታውም የምንለው። ደግሞም ገዢው መደብ ስልጣኑን በቀላሉ አይለቅም። መዋጋት ቢያቅተው ይከፋፍላል። ግለሰቦችን በገንዘብ ይገዛል፣ የዋሆችን ያታልላል። አሁንም ቢሆን ይኸው መደብ በህዝቡ ላይ ካመጣው ችግር ሌላ ኃላፊነቱን የሚወስድ ሌላ ተጠሪ የሚሆን በመፈለግ ላይ ነው። ንጉሠ ነገሥቱ ባለፈው ሳምንት ለፓርላማ አባሎች ባደረጉት ንግግር የችግሩ ዋና ምንጭ የቤንዚን ዋጋ መወደድ፣ የዓለም ኢኮኖሚ መቃወስ፣ እግዚአብሔር ያወረደው ድርቀትና መቅሰፍት፣ በአገሩ ውስጥ የሚካሄደው የስልጣን ሽሚያ፣ የተማሪው ትምህርት ማቆም፣ የሰራተኞች ለአጭር ጊዜ ስራ ማቆምና አድማ ማድረግ ነው ብለዋል። ይህ ራስን አገር አገርን ራስ እንደማለት ነው። ኢትዮጵያ በዓለም ውስጥ በጣም ድሆች ናቸው ከሚባሉ ሶስተኛ ሀገሮች አንዷ እንድትሆን ያደረጓት የቤንዚን ዋጋ መወደድ ነውን? የወሎን ህዝብ በረሃብ የፈጀው የተማረው ህዝቡ ተራበ ብሎ መጮሁ ነውን? ይህ ሁሉ የሚያሳየው የገዢው መደብ ከንጉሠ ነገሥቱ ጀምሮ የህዝቡን መረዳት ችሎታ ምን ያህል ዝቅ አድርገው እንደሚመለከቱት ነው። የህዝቡ ወገን የሆንከው ወታደር ኢትዮጵያ ትቅደም ብለህ ስትነሳ፣ ኢትዮጵያ ማለት የኢትዮጵያ ሰራተኛ፣ ገበሬ፣ ወታደር የኢትዮጵያ ስራ አጥ መሆኑን ተገንዝበህ የኢትዮጵያ ተጨቋኙ ህዝብ እንዲቀድም መጣጣር አለብህ። የኢትዮጵያ ቀዳሚ ጠላት የኢትዮጵያን ገበሬ በረሃብና በበሽታ ያስፈጀው፣ ድንቁርናን ያቀዳጀው፣ የኢትዮጵያን ሰራተኛ ለውጭ ባለገንዘቦች የሸጠው፣ የኢትዮጵያን ወታደር በዝቅተኛ ኑሮ ያለ ዋስትና ያኖረው፣ የመደብ ወገኑን ህዝቡን በኃይል እንዲገዛለት መሳሪያ ያደረገው፣ ተቆርቋሪ አገር ወዳዱን ሁሉ የቻውን እያነቀ የቀረውን ከሀገር ያሳደደው፣ የኢትዮጵያን ህዝብ በረሃብ ማለቁን በዓለም አሰምቶ እርዳታ እንኳን እንዳይደርስለት አፍኖ ሲፈነጥዝ የኖረው የገዢው መደብ መሆኑን በግልጽ ማየት ያሻል። የለውጡ ዋና ዓላማ ገዢው መደብ ያቋቋመው አፋኝና የታሪክ ልጓም፣ የእድገት ሁሉ የማይታለፍ እንቅፋት ሆኖ የቆየውን አሮጌውን ስርዓት ደምስሶ በቦታው ዲሞክራሲያዊ የሆነ የሰፊውን ህዝብና የእያንዳንዱን ሰርቶ አደር መብት የሚያስጠብቅ ለእድገት መንገድ የሚያበጅ የፖለቲካ ስርዓት መቋቋም አለበት። ይህ በኮሚቴ በአንድ ደርግ ሊፈጸም አይችልም። ህዝቡ እንዲካፈል ያስፈልጋል። ህዝብ ያልተካፈለበት ለውጥ፣ እውነተኛና መሰረታዊ ለውጥ በየትም አገር ተደርጎ አያውቅም። እኛም አገር አይደረግም። ህዝቡ የሚበጀውን ያውቃል፣ ህፃን አይደለም። ህዝቡ አሁን ካለበት የድህነትና የድንቁርና አዘቅት ለመውጣት የሚያስፈልገውን ጥረት ሁሉ ለማድረግ ዝግጁ ነው። ግን ይህንን እንዲያደርግ አሁንም የጥረቱ ፍሬ ጥቂቶች ለብቻቸው እንደማይበሉበት እርግጠኛ መሆን አለበት። ይህ ሊሆን የሚችለው እድሉን ሲወስን፣ ስራውን ሲቆጣጠር፣ መሪዎቹን ሲመርጥ፣ በለውጡ ስራ በሙሉ ሲካፈል ብቻ ነው። ህዝቡ በለውጡ ስራ እንዴት ሊካፈል ይቻላል ቢባል ህዝቡ በያለበት ሀሳቡን በነጻ እንዲገልጽና እንዲደራጅ መፈቀድ አለበት። በጠቅላላው ህዝብ ማለት ከሰራተኛው፣ ከገበሬው፣ ከወታደር፣ ከተማሪዎችና ከአስተማሪዎች የተወጣጣ ጊዜያዊ መንግስት መቋቋም አለበት። የጊዜያዊ መንግስት ዋና ስራ አንድ ዲሞክራሲያዊ የሆነ የለውጡ ዋና ጥያቄዎች የሆኑትን የመሬት ይዞታ ችግር በመፍታት መሬት ላራሹ የሚለውን የህዝቡን ጥያቄ በስራ የሚውልበትና ነጻና በሀገሪቱ ፍላጎት ላይ የተመሰረተና የታቀደ የኢኮኖሚ ስርዓት የሚቋቋም መንግስት የሚመረጥበትን የህዝብ ምርጫ በአጭር ጊዜ ውስጥ ማዘጋጀት። ሁለት ጸረ ዲሞክራሲያውያን የሆኑትን ኃይሎችና ግለሰቦችን መያዝና ለፍርድ ማቅረብ። ህዝቡ እንዳይተነፍስ አፍኖ የሚይዘውንና የስንቱ አገር ወዳድ ደም ያፈሰሰውን የጸጥታ ድርጅት ማፍረስ። አሁንም ቢሆን ስንት ባለስልጣኖች ተይዘው በቦታቸው ሰው ሳይተካ እያለ ሰለሞን ከድር ሲያዝ ወዲያውኑ በሱ ቦታ ሰው መሾሙ ገዢው ወይም ይህንን ድርጅት ምን ያህል እንደሚጠቀምበት የሚያሳይ ነው። ሶስት የፖለቲካ ማህበሮች እንዲቋቋሙ መፍቀድ። የጽሁፍና የንግግር ነጻነት አለምንም እንቅፋት ስራ ላይ እንዲውል ማድረግ። አራት በሀገራችን ጦርነት ከፈጀው ይልቅ ረሃብ የፈጀው በመብለጡ ብሔራዊ የሆነ ጸረ ረሃብ ዘመቻ እንዲታወጅ። በረሃብ የሚሰቃየው ህዝብ በአስቸኳይ በቂ እርዳታ እንዲደርስለት ማድረግ። በረሃብ ቀበሌዎች በአስቸኳይ ጊዜያዊ አዋጅ ማወጅ፣ የተሰጠው እርዳታ በሚያደናቅፍ እህል በሚያከማች የእርዳታ እህል በሚሸጡ ላይ በአስቸኳይ ጊዜያዊ አዋጅ ደንብ ነፍሰ ገዳዮች ናቸውና ከዚህ ጋር የተመዛዘነ ቅጣት እንዲፈጸምባቸው ማድረግ። 5 የሀገሪቱን ዕለታዊ ተግባሮችን ማካሄድ። 6 የባላባታዊው ስርዓት መሳሪያ የነበረውን ህዝቡ ለመብቱ እንዳይነሳ ለሀገሩ እንዳይቆረቆር አንዱን ወገን በአንደኛው አንዱን ሃይማኖት በሌላው እንዲነሳሳ የሚጠቀሙበትን የመከፋፈል ዘዴ ተሽሮ የባህል የቋንቋና የሃይማኖት የጾታ እኩልነት ማወጅ፣ በስራ ላይ የሚውልበትን ዘዴ ማዘጋጀት። የህዝብ ወገን ህዝብን ሊፈራ አይችልም፣ አይገባውም። የህዝብ ወገን ይሆንክ የኢትዮጵያ ህዝብ ሰርቶ በላ ይቅደም የምትለው ወታደር ከህዝብ ጋር ተዋሃድ። ከገዢው መደብ ማታለያና ማጭበርበሪያ አልፈ እውነተኛ ለውጥ ልታመጣ የምትችለው በዚህ መንገድ ብቻ ነው። ህዝብ የመደብ ወገን የሆነውንና የዲሞክራሲያውን ጥያቄዎችን ከተነሳው ወታደር ጋር በያለህበት ተደራጅተ ተባበር። የገዢው መደብ ትግሉን እንዳያደናቅፍ ተጠንቅቀህና ነቅተህ ጠብቅ። ኢትዮጵያ ማለት የኢትዮጵያ ገበሬ፣ ኢትዮጵያ ሰራተኛ፣ ወታደር፣ ጡረተኛ፣ ስራ አጥ፣ በአጠቃላይ የኢትዮጵያ ለፍቶ አደር ህዝብ ነው። ስራ የኛ፣ ብዛቱ የኛ፣ ኃይሉ የኛ። ከተባበርን፣ ከተደራጀን፣ ከቆረጥን ማንችሎን ድህነትን፣ ድንቁርናን፣ በሽታን ወደ ኋላ ጥለን በህዝብ ለህዝብ የተሰራች አዲሲቱ ኢትዮጵያ ዲሞክራሲያዊት የእኩልነትና የፍትህ የብልጽግናና የእውቀት የመተባበርና የአንድነት ኢትዮጵያን እንመሰረታለን። የውጭ አገሮች ከበርቴዎች ጥገኛ የሆነው ባላባታዊ ስርዓትና ደጋፊዎቹ ይውደሙ። የኢትዮጵያ ህዝብ ያሸንፋል። ክቡራትና ክቡራን፣ ያሲን ባየው የተመድረክ ከታሪክ ማህደር ዝግጅታችን እዚህ ላይ ያበቃል። በሌላ ጊዜ በሌላ ዝግጅት እስከምንገናኝ